ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይልሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ግንቦት 14 ቀን 2011 ዓ.ም ተመረጠ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የወቅቱን የሀገራችንን የፖለቲካ ሁኔታ የሚገልጸውንና ከዝግጅት ክፍላችን የቀረበውን የጭብጨባ ፖለቲካ ጽሑፍ በማስከተልም ለስርነቀል ለውጥ ከሀቀኛ የትግል ጎራ መቀላቀል የህዝብን ድል ያረጋግጣል በሚል ርዕስ የቀረበ ሰፋ ያለ ትንታኔ በመጨረሻም ወያኔ የቋጠረውን ለመፍታት ኢትዮጵያዊ ሆኖ መደራጀት ይጠይቃል በሚል ርዕስ የቀረበ ጽሑፍ እናቀርባለን። በዚህም ክፍል አንድ ፕሮግራማችን ይጠናቀቃል። በቅድሚያ ለዕለቱ ያጠናቀርነውን ዜና እናቀርባለን።
በጎንደር ዩኒቨርሲቲ የደረ ምረቃ ሐኪሞች ላይ የተወሰደው እርምጃ ተቃውሞ እየፈጠረ መሆኑ ታወቀ። የጎንደር ዩኒቨርሲቲ ኃላፊዎች ባስተላለፉት ውሳኔ ካለፈው ከሰኞ ግንቦት 11 ቀን ወደ ስራው የማይገባ የደረ ምረቃ ተማሪ ለአንድ አመት የሚቀጣ መሆኑን ገልጾ ከሰኞ ጀምሮ ተማሪዎቹ ባለመግባታቸው የተባረሩ መሆናቸውን አሳውቋል። ይህንን ውሳኔ በተለያዩ የሀገሪቱ ክፍል የሚገኙ ተማሪዎችና ሐኪሞች በጽኑ የተቃወሙት ሲሆን የሐዋሳ ዩኒቨርሲቲ የሕክምናና የጤና ሳይንስ ኮሌጅ ከግንቦት 13 ቀን ጀምሮ በስራ ገበታቸው ላይ የማይገኙ መሆናቸውን ገልጸው የስራ ማቆም አድማ የጀመሩ መሆናቸውን ተናግሯል። አዲስ አበባ፣ ጅማ፣ የካቲት 12፣ ቅዱስ ጳውሎስ፣ ዋቸሞ ዩኒቨርሲቲ እና ሌሎችም አድማ ላይ መሆናቸው ተነግሯል። ከጥቂት ወራት በፊት በለገጣፎ ያለ ፈቃድና ያለ ቅድ ተሰርተዋል የተባሉ ቤቶች ሲፈርሱ በርካታ ዜጎች ኢሰብአዊ በሆነ ሁኔታ ተፈናቅለው ሜዳ ላይ መውደቃቸው ይታወቃል። መሄጃ አጥተው በየቤተክርስቲያኑ ግቢ ድንኳን በመትከልና በየዘመድ ቤት በመጠጋት ለመጠለል የተገደዱ ዜጎች ከነዋሪዎችና ከዘመድ በሚያገኙት እርዳታ ብቻ በከፍተኛ ችግር ህይወታቸውን ሲገፉ የቆዩ ቢሆንም ለወደሙባቸው ቤቶች ካሳ እንዲከፈላቸው ተለዋጭ መኖሪያ ቤቶች እንዲሰጣቸው ያቀረቧቸውን ጥያቄዎች ከሚጆሮ ያላገኙ ከመሆናቸውም በላይ የአዲሱ ሹም ባለስልጣኖች እስካሁን ምንም አይነት የመልሶ ማቋቋም እርዳታ ሳያደርጉላቸው ቆይተዋል። በደል የደረሰባቸው ተፈናቃዮች ሰሞኑን ጠበቃ በመያዝ አገዛዙ ለመክሰስ እንቅስቃሴ የጀመሩ መሆናቸውን የዜና ተቋሞች ዘግበዋል። መሬትን አስመልክቶ በተለያዩ ጊዜዎች በፌደራልም ሆነ በኦሮሚያ አካባቢ የወጡ ህጎችና በእነዚህ ህጎች ላይ ተመስርቶ በተፈናቃዮች ላይ የተወሰደው እርምጃና የደረሰው ግብ የዓለም አቀፍ ስምምነቶችንም ሆነ የወያኔ ህገ መንግስት ተብዬውን ድንጋጌዎች ይጥሳል በሚል መነሻ በጠበቆቻቸው አማካኝነት ክስ ለማቅረብ እንቅስቃሴ እያደረጉ መሆናቸው ታውቋል። በክሱም የተወሰደው ንብረታቸው እንዲመለስ ለወደመ ንብረታቸው ካሳ እንዲከፈላቸው የሚጠይቁ መሆናቸውም ተገልጿል። አሁን ባለው ሁኔታ ትክክለኛ ፍርድ ለማግኘትም ሆነ ቢፈረድላቸው እንኳን የጠየቁትን ጥያቄዎች ለማግኘት አጠራጣሪ ነው የሚሉ በርካቶች ናቸው። ረቡዕ ግንቦት 14 ጠዋት ምስጋና ጌታውን የተባለ የኢትዮጵያ ጋዜጣ ዘጋቢ በአዲስ አበባ 4 ኪሎ አካባቢ ቤታቸው የፈረሰባቸውን ቅሬታ አቅራቢዎች ሁኔታ ለመዘገብ በእንቅስቃሴ ላይ ያለ በፖሊሶች ተደብድቦ ካሜራዎችና ሌሎች ቃዎች ተቀምተው የታሰረ መሆኑ ታውቋል። በየአካባቢው በተደረጉ የቡድን ጥቃቶችና ግጭቶች በርካታ ዜጎች መገደላቸው አካላቸው መጎዳቱ መሰናከላቸውና ንብረታቸው መውደሙ የሚታወቅ ሲሆን ከድርጊቱ በስተጀርባ ያሉት ያገዛዙ ባለስልጣኖች በመሆናቸው እስካሁን አንዳቸውም ተከሰው ፍርድ ቤት ያልቀረቡ መሆናቸው እየተነገረ ነው። ከጥቂት ሳምንታት በፊት በተለያዩ አካባቢዎች ከ1000 በላይ የሚሆኑ ተጠርጣሪዎች ግጭቱን አነሳስተዋል በግጭቱም ተሳትፈዋል በሚል በቁጥጥር ስር ውለው በምርመራ ላይ እንደሚገኙ በአገዛዙ ባለስልጣኖች ከመነገሩ በስተቀር እስካሁን አንዳቸውም ፍርድ ቤት አለመቅረባቸው ዜናውን ተራ የሐሰት ፕሮፓጋንዳ አድርጎታል። በጉጂ ዞን ጎሮዶላ ወረዳ አንድ የመከላከያ ሰራዊት አባል በመገደሉ ለዚህ በተፈጠ ያጠፋ ተኩስ ሌሎች 6 ሰላማዊ ሰዎች የተገደሉ መሆናቸው ታወቀ። ነዋሪዎቹ የመከላከያ ሰራዊት 6 ሰላማዊ ሰዎች የገደሉ መሆናቸውን የተናገሩ ሲሆን የአገዛዙ ባለስልጣኖች ደግሞ በመጀመሪያ ተኩሶ ወታደሩ የገደለው ሆነ በወታደሮቹ የተገደሉት ሁሉ የሲቪል ልብስ የለበሱ የሆነ ታጣቂዎች መሆናቸውን ይገልጻሉ። በአካባቢው የሆነ አሸባሪ ታጣቂዎች በየጫካው መንቀሳቀሳቸውና አሸባሪ ድርጊት ሲፈጽሙ መቆየታቸው ይታወቃል። ይሁን እንጂ በወታደሮች የተገደሉት ሰዎች በእርግጥ የሆነ ታጣቂዎች ሲሆኑ ሰላማዊ ሰዎች እስካሁን የተረጋገጠ መረጃ የለም። በሳውዲ አረቢያ በሚገኙት 7 ክልሎች ከ3000 በላይ ኢትዮጵያውያን በእስር ላይ የሚገኙ መሆናቸው ምንጮች ዘገቡ። ብዙዎቹ እስረኞች በህጋዊ መንገድ የገቡና በዚያም ለበርካታ ዓመታት የኖሩ መሆናቸውን ገልጸው ከተያዙት 40 ቀን የሆናቸው እነዚህ ኢትዮጵያውያን የሳውዲ ባለስልጣኖች ለመጀመሪያ 10 ቀናት ምግብ ሳይሰጡ እንዳሰቃዩአቸው ሽንት ቤት ውስጥ ዘግተው ለበሽታ እንደዳረጓቸውና በየጊዜው እያወጡ ይገርፏቸው እንደነበር ተናግረዋል። ብዙዎቹ እስረኞች ኤምባሲያቸውን እርዳታ ጠይቀው ችላ እንደተባሉም ይገልጻሉ። የኤምባሲው ባለስልጣኖች ኢትዮጵያውያኑ ፈቃድ ባይን ቢኖራቸውም የታሰሩት የሀገሪቱን ህግ ባለማክበራቸው ነው የሚል ምክንያት እየሰጡ መሆናቸውን ዜናው ጨምሮ አብራርቷል። ለዕለቱ ያልናቸው ዜናዎች እነዚህ ነበሩ። ከቀሪ ዝግጅቶቻችን ጋር መልካም ቆይታ።
የጭፍጨባ ፖለቲካ ታሪክ እንደሚያቀርበው ሮማውያን የቀድሞ ጣሊያኖች ኔሮ የሚባል ንጉስ ነበራቸው። ጨካኝና ቀዋስ ሮማ ከተማ በራሱ ትእዛዝ ተለኩሳ ስትቃጠል ኔሮ ክራሩን ይዞ ዘፈኑን ያቀልጠው ነበር ተብሏል። አንዳንድ ገዢዎችና አምባገነኖች ከተጨባጭ ሁኔታው ጋር ተጣልተው አገር በመከራ ስትጠበስ አለፈላት ብለው ይባርቃሉ። የዘንድሮው ሹም ኢትዮጵያ ወደ ጥፋት እየተወረወረች ህዝብ እየተፈጀ የሀገር አንድነት እየተሸረሸረ መሆኑን ገና የተረዳው አይመስልም። የተራበውን ጭብጨባ እስካገኘ ድረስም የባጤ ቆጡን መቀበጣጠሩ ብልህ ፖለቲካ መስሎት ሲተራመስ ራሱን ለትዝብት ሲያጋልጥ የለመደባቸው አወዳሽ አድርባዮች እያጨበጨቡ ገደል ሲከቱት እያየንም ነው። ሹሙም ለውድቀት እጩ የሚያደርገው ውስጣዊ ራስ ውዳሴ ያለውና አመት ሳይሞላም አያያዙ ቀውስ ወላጅ መሆኑን እኛ ብቻ ሳንሆን ለስልጣን ያበቁትም ዛሬ ተረድተውታል። የጭብጨባ ፖለቲካ በደርግ ጊዜ የራሱ ትርጉም ነበረው። የደርግ ባለስልጣኖች እጅግ ያለ ዲስኩርስ ሲሰለቻቸው ጭብጨባ በማብዛት እና ተናጋሪውን በማቋረጥ ንግግሩን እንዲያሳጥር ያደርግ ነበር። ጭብጨባ ድጋፍ ሳይሆን የበቃ ብልክት ነበር ማለትም እንችላለን። ሽኝት በጭብጨባ በደርግ ጊዜ ያው ግራ እጃን ስቶ ሁሉንም መቃወም የግድ ነበር። ፕራዝነተቆቹ ሶሻሊዝምን ከመሰረታዊ ስርዓት ለውጥ ሳይሆን ተራና ጨካኝ አምባገነንነትና ማጠየቂያን ማጀቢያ አድርገውት ነበር። ግብዙ ኮሎኔልም እንደዛሬው የወያኔ ኮሎኔል በራሱ የህልም ዓለም ገብቶ የሰርቶ አደሩ ብልጽግና እውን ሆነ አስደነቀ ሲልም ከርሞ ነበር። ጭብጨባ ያከስራል፣ ጭብጨባ ያሰክራል። አምባገነኖች ደግሞ ጭብጨባውን ራሳቸው ቢያዙም ቢያሰናዱትም ሲሰሙት ደስ ይላቸዋል፣ ሲገለፍጡና ሲጀነኑ እናያቸዋለን። ሁኔታው ከንቱ መሆኑን የሚረዱት ክፉ ቀን ሲመጣ ነው። አለው ያለው ድጋፍ ሲተን፣ አያመዝሩት እንደበላሩት ሲደመጥ፣ ብርክ ሲይዝ ከወያኔ ቅሌትና መፍረክረክ ራሱ ብዙ ትምህርት መቅሰም ይቻላል። ለአመታት ጸንተን ወያኔን የታገልነውን ዝም አሰኝተው ከኛ በላይ ጸረ ወያኔ ለአፈር የሚሉ እስከ ትላንት ከወያኔ ተለጥፈው የነበሩ ፈልተውብናል። የሹሙ ዋና ደጋፊዎችም ሆነዋል። በተፈጠረው ግርግር የጸኑ ጸረ ወያኔ አንዳንዶቹም ማስፈታውት ጸረ ትግሬ መስለው ቀርበው በሹሙ ዙሪያ በማጨብጨብ ለሹሙ ድጋፋቸው ምክንያት ራሱ ጸረ ወያኔ ስለወነልንና ወያኔን ስላስወገደ ነው ሲሉም አድምጠናል። ጭብጨባ ታማኝነታቸውን ገላጭ ይመስላቸዋል። በጭብጨባም የትላንት ታሪካቸውን የሚሰርዙ ይመስላቸዋል። ያድርባዎችና አስመሳዎች መሳሪያ ነው ጭብጨባ። ባለፈው ሰሞን የጭብጨባ ፖለቲካ ከንቱነትን ለመገንዘብ ቢያንስ ሁለት እድሎች አግኝተናል። አንደኛው የወያኔው ቆጶስ ወሮ በላው ስብሐት ነጋ ተጻራሪ ያለውን ሐሳብ ለማስቆም በጭብጨባ ጀምሮ ሌላ አወዳሾች ተከትለውት ተናጋሪውን አፍ ሊያዘጋ መቻሉ ነው። በመቀሌ ነው ይህ ቅሌት ከዚህ ወራዳ ሽማግሌ የታየው። ጭብጨባ የንግግርና የሐሳብ ገለጻ መብትን ለማፈን ማለት ነው። የስብሐት የወያኔ ጭብጨባ ማለት ነው። ሁሉም ነገር ለአፈና። የሽወዳ ጭብጨባም አለ። ወያኔ በዚህም የተካለ ነው። አለቃቸው መለስ ሲሞት ስንቶቹን አስጨፍጭቧል ሳይሆን አስለቅሷል። ለቅሶው የሽወዳ ነበር። በአድርባዎቹ በኩል የሚመለከታቸው በአጭር ጊዜ በለቅሶ ራሳቸውን ያዋረዱትና ያጋለጡት ደግሞ ዛሬ ግልብጥ ብለው የሹሙ አጨብጫቢ ሆነዋል። ለሹሙ ራሱ ባዳን የሰጡትና እየሰጡትም ያለው ሙገሳና ጭብጨባ ምክንያቱ ምስጢር አይደለም። ጉዞው ወደ ባሰ ቀውስ መሆኑን እያወቁ ተቃራኒውን ያወቃሉ። የተያዘው ሂደት ስለከሸፈም ለሹሙ እያጨበጨቡ የያዘው አልሰራ ያለው ቢሆንም አሁንም ሐቀኛ የሀገር ኃይሎች ይጀመር ሲሉት የነበረውን የሽግግር ሂደት የተቀበሉ አስመስለው ሹሙን እንደ አሸጋጋሪ ሊያቀርቡና ሊያሻሽጡም እየጣሩ ናቸው። የግለሰብ ሆነ የሆነ ቡድን ፍጹም ስልጣንን በመቃወም ስንት ደም ፈሶ ተመልሰው ይህንኑ በአዲስ መልክ ሊያስቀጥሉ እያጨበጨቡ ያሉ ናቸው ብንል ስህተት አይሆንም። ሹሙም ደጋፊዎቹም ቀውጢ ቀድ እየመጣባቸው ለመሆኑ ይህ እውነታ ምስክር ነው። ሁለተኛው የከንቱ ጭብጨባ ምሳሌ ደግሞ ሰሞኑን ሹሙ የተናገረውና የተከሰተው የሞቀ ጭብጨባ ነው። ባለው ተጨባጭ ሁኔታ ወሮ በላ ቡድኖች يدرجت أرمانا واندرا أنقبو بنسو خذب لأي ونجل سفاد سمو كماستن كاكاويج منم تجباج أرمجا سيوست أقزازو بالمستايتو من قست يتوالو أقر ودال إتيوبياوي وطاتوش لأي أرمجا سيوستلنا بتجباج من قست ألوان البنل سيتات عيدا لم يالو سلم أستوابل شوو سيموكر ينيازب يمياوكو مقادل متاثرنا بس يلمسك أي سلوهنا ينسلاس قبل اللت من قست يلم يلا البلوس يلا قطنا باوستم ازبن سيسادف يتسمو شبشبا قلت على نبر راسون براسو ساكم سياجب اي سنال هزب سك اي لمدو تق من قست سيمتا من قست يلم على بلو ازبن يسادوال يخ ازبن يمنا كدنا يمستب نقر من نقر لاي بكا بشبشبا متاجبونو يه يشبشبا بوليتيكا اغرات افا يمياسيان هزبكو يوربو اللامنغا بزيم بزيام ببهر نكب كديات سياتك اتشو سيفجات شو تاو يميل منغس بالما يتونجي سك ايناف قوتا يدلم عوك شاوك سيروات متحافات تبايشن دتوالو شموكا كان ودكان يباسبت يمتاو يكنتو عوكو باي لففا بهيل كشبشبا اغار ودكدل يسد دومونو غهاد وطوال هز منغست يلم يالو منغست نين يالو بودن راسو ببهر نكنا حيمانوت فرجا شمتونم أسرارونم سيايا يزو بممالكتونو اونغنال يميل ونجلنيو چامارون الناليلون هلو سيگردونا أسفاري چكاري سياسايو ماننم يمينا كاچو منغست بالمتايتونو سندك علاماني زو بسلامي تسلفوتن بشوت افسو بماغاز درگيت دلائي فتنو سيستمار رايت عزبو إتيوبياوي منغست يلم بلو يمياسكر رمائد اللم يهن هزبلاي تاليا چكونا نافقوتنو منغست يلم يميل بلو ما شوفقن أقبابي للونو كبار سيتات لزي ما چبچب دقمو باندبا كل مدن قرن سيتاقم بواننا مركوغن ينيال دن قرنان مغمت يادا قتالنا يارادا فقرا بچانو حق قولي ما شفافن عظيم يلبن مننا يهاجرات چنگو داينونا حق قول ماقرب خالا في النتنا قديتا چنو لزيم نو زم بالو تدمرو لميلون حق قوين نگر تقنسو يمن للاچو ازبن بتملكتا يشموان نگاگر افريت عزالي ودو تلان تبچاي دلم عندن روچ لمن جمراجزي يمن مچنا ملکا ملکامري بنناگن لمن تتناوتو تالاچو ميري تاچونال ازو مرتو يبجنيال بلو ياسكمتاو مري ويم درجت بينور لمكاوم يمن النسا بايهودم بدرجتاوي اقواماتشن مسرد دقبو يمن قفم يمكاوم مبتاكشنن ماننم لقدبو يميشل ايدلم ببعدان تاشتو هزباوي تقلاتشنن باتشر ديكاچا مدتان يوياني رج هزباوي يلو ما قفو قففتو بيلن دقمو يقبانال بتاليم يالون منقست من الباتم يوياني يبلاي النت يتنسلتن جن يوياني نسرات لاسكتت يمتاهنين إيالن يوياني أفراشنا صالحز بقوتشلو تبكي أسكتلا له إيالن بتجماري رقمو سنتنشي فولتك أسرن يوش عفنو يزو يكتلا هز وياني هاليك يوغت يشيقر قرهدت اوني هوني على انتس عروبا مقابلنا كاقراتشن تقميلك يبادان انتكم بماسكدبو ينولو اندليل لك وطران منغال النوننا لهز بيقبانون كالكدان لنرسا عالتشالنم لمنس يهنه اللو عمد تاقلدنا يهز بفلاقوز ملاش ساعقين لمنس تقلاتشننا قبالن بلن سنطيق يمننا قين يوملز قل صداو سارويانيو ساري هاديك تقلاتشن تفافو ميكتل دل ليتيب كاينب
Okay. በከንቱ የፖለቲካ ፓርቲ ፕሮግራም የውህደት የጥምረት ሰነድ ጥረዛ አይምሮን ከማደንዘዝ ይልቅ ለስም ነቀለውጥ ካቀኛ የትግል ጎራ በመቀላቀል የኢትዮጵያን ህዝብ ድል ያረጋግጣል። ታሪካችንን ዞር ብለን ወደ ኋላ ስንቃኝ ስንት የፖለቲካ ድርጅት ተወለደ? ስንት ጥምረት ውህደት ተፈጠረ? ስንት ነጻ አውጪ መጥቶ ሄደ? እያንዳንዱ የፖለቲካ ድርጅት መጥቶ ሲሄድ ያለ ጦስ አይደለም። ድርግን አጅበው የተፈጠሩትን እስኪ እንመልከት። መኢሶን ድርግን አብሮ በኢህአፓ ላይ ዘምቶ ድርግ በአዋሽ ለባደሮች ላይ በጅምላ ጭፍጨፋና መኢሶኖችን ሲጨፈጭፍ መኢሶኖች አብረውስ ነበሩ። የሜይዴይ ጭፍጨፋ በአዲስ አበባ ወጣቶችና ለባደሮች ላይ ሲፈጸም እነማ ይሶን እጫት ሰደድ አብረውት ነበሩ። ያንን አውሬ መንግስት ነገ ስልጣን ለህዝብ ያስረክባል። ህዝብንም እንድናነቃ እንድናደራጅ ፈቅዳል። መልካም ሲሰራ እየደገፍነው ሲያጠፋ እየወቀስነው አብሮ መስራት ይቻላል እያሉ አንድ ትውልድ እንዲመጥር እድሉን እንዲያገኝ አስቻሉት። በመጨረሻ ላይ ምነሱንም በተራቸው ከተፈ አድርጎ በላቸው። የህዝብ መብት አልተረጋገጠም። ዲሞክራሲም አልሰፈረም። ህዝብም ያገሩ ባለቤት አልሆነም። እልህ አስጨራሹ ትግል ቀጠለ እንጂ የሀገር ሉዓላዊነት ከምን ጊዜውም በበለጠ አደጋ ላይ ወደቀ እንጂ ድህነት፣ ረሃብ፣ ስደት፣ በሽታ፣ መፈናቀል ቀጠለ እንጂ የደርግ መንግስትም ወዳይ ቀሪው ታሪካዊ ስፍራው መከራና ግፍ ባስመረረው ህዝብ ትግል ተገፍቶ መቃብሩ ሲገባ አገራችንን ለቀፋፊዎችና ዘግናኝ ጽንፈኞች ብሔረተኞች አስረክቦ ሄደ። የሀገራችንም እጣ ፈንታ 100% በጽንፈኞችና በባዕዳን እጅ ወደቀ። በወቅቱ እነዚህ ጽንፈኞች ብሔረተኞች ኢትዮጵያንና ህዝቦቿን አጥብቀው የሚጠሉ ዘረኛ አምባገነን ስርዓት አስፍነው ህዝባችንን ለከፋ መከራ፣ ሰቆቃ፣ ድህነትና ስደት በመዳረግ ኤርትራንም መገንጠል ሁሉ ለማድረግ የመጡ ናቸው። መፍትሄው አንድነትን አጠንክሮ መታገል ነው ሲል ኢህአፓ ሳይታክት ህዝብን ሲስቀሰቅስና ህዝብን በስፋት ሲያደራጅና ሲያስታጥቅ ነበር። በወቅቱ ይህንን ኃይል ካልደመሰሱና ኢህአፓ ጊዜ ከተሰጠው ውሎ አድሮ የህዝብን አመጽ ሊያስነሳብን ይችላል ይችላል በህዝብም ተቀባይነት ስላለውና የጽንፈኞችም ደባ ስለሚጋለጥ ስለዚህ የተቀነባበረ ከቦ የማጥፋት ዘመቻ በሻቢያ፣ ወያኔ፣ ሱዳንና ምዕራባውያን የሚመራ የማጥፋት ዘመቻ በማካሄድ ኢሃሰንና ኢሃፓን ከአካባቢው እንዲለቅና ያንንም አካባቢ በበቀል ከፍተኛ የማፈናቀልና ለባዕዳን ሱዳን እንዲሰጥ የኤርትራንም የግንጠላ ሴራ ተግባራዊ እንዲሆን አስቻለው። ሻቢያና ወያኔም በባዕዳን በሚሰጣቸው መመሪያ መሰረት የኢትዮጵያ ህዝብ ከመሰረታዊ የፖለቲካ ችግር የብሔር ጥያቄ ነው። የብሔር ጥያቄ ከተፈታ የኢትዮጵያ ችግር ይፈታል። ህዝቦች ተመስርተው ኢትዮጵያን በፍላጎት ላይ በተመሰረተ አንድነት ይመሰርቷታል የሚል የውሸት የነመለሰ ዜናዊ ትርክትን አንግበው በመዝመት አንቀጽ 39 አውጥተው አገራችንን በክልል ከፋፍለው ክልሎችም ስልጣን ያገኙ መስሏቸው በተስፋ የውሸት መጠጥ ተሳክረው ለመጀመሪያ ለውጥ ሊወገር ሊገደል ሊሰደድ ሊፈናቀል የተፈረደበት አማራ ኢትዮጵያዊ ባይ ኢሃፓ ተፈርጀው ዘመቻው ቀጠለ። እሪታውን ተስተጋባ። በአሰቦት በበጀኖ በወተር በኢየሱስ አደባባይ በአዲስ አበባ ኡታው ደራ ፎቱ በረከተ። አማራ ተወገረ። ኢትዮጵያዊነት ተወገረ። ኢሃፓ ታደነ። በአደባባይ ተረሸነ። በጠራራ ፀሐይ አባት በልጆቹና በቤተሰቡ ፊት በመሃል አዲስ አበባ በጥይት ተደብድቦ ተገደለ። ጽንፈኞችም ክልላችን በሚሉት በተለይ ኦነግ በሀብሮ በመዴሳ በመቻራ በቦኬ ባሩሲ በባሌ በወለጋ በጋራ ሙለታ ራሱን አማራን መግደል መዝረፍ ማፈናቀል ማሰደድ በህግ የማያስቀጣ የማያስጠይቅ መስሎ እስከሚታይ ተስተገበረ። ወያኔ ሰራሽን የክልል መሪዎች በእብሪት ተወጠሩ። የሀብት ቅርምቱ ተጧጧፈ። ድርጅቶች ፈሉ። ድርጅት በድርጅት ላይ ምስረታው ተጧጧፈ። በቅጽበት ሚሊዮነሮች እንደ አሸን ፈሉ። መዝበራው ገባ። የሞያ ማህበር በሞያ ማህበር ላይ የምስረታው የሃይማኖት ድርጅት በሃይማኖት ድርጅት ላይ ምስረታው መስጊድ በመስጊድ ላይ ቤተክርስቲያን በቤተክርስቲያን ላይ ፓትርያርክ በፓትርያርክ ላይ ኢማም በኢማም ላይ ሹመቱ ደራ። በህዝብ እግዚኦ አለ። አረ ድምጻችን ይሰማ ጩኸትም ተስተጋባ። የግፍ ህግም በወያኔ ሰራሽ ፓርላማ ተሽጎደጎደ። በታማኝ ተቃዋሚ የፖለቲካ ድርጅቶችና በቅጥረኞች ሆዳደር ምሁራን የፖለቲካው አደባባይ ተጨናነቀ። የህዝብ ስቃይ ድህነት በሽታና ጭቆና ገደባጣ መልኩ የግፍ ጽዋው ሞልቶ በመገፈሉ ህዝብ ወደ አደባባይ ወጣ። ይህ ድርጅት ላይ ድርጅት በግፍ ላይ ግፍ በግንባር ላይ ግንባር እየፈጠረ የኢትዮጵያን ህዝብ ትግል መራራና አድካሚ በማድረግ የተካነው የግፈኛው የወያኔ መንግስት የህዝብ አመጽ ተደጋግሞ አምሮና የወያኔን ጉሮሮ አንቆ የሞት ጣር ውስጥ ሲከተው የጌቶቹን የድረሱልኝ ጩኸት ማስተማቱ የተለመደ ክስተት መሆናቸው የትግላችን ታሪክ ያስታውሰናል። አንድ በግልጽ የተፈጸመውን የመራባያንን ቀጥተኛ የከፋፈል ስራ ውስጥ ገብተው ድርጅት በድርጅት መስራታ ውስጥ ገብተው የተጫወቱትን እንመልከት። በምርጫ 97 በፊት ከሁለት አመት በላይ በወሰደ ጥረትና ውጣ ውረድ በኋላ 15 የሚደርሱ በአገር ቤት በህጋዊነት የሚታገሉና ከአገር ውጪ በህጋዊነት ተነፍገው የሚታገሉ ድርጅቶችን ያካተተ የተቃዋሚዎች የአንድነት ህብረት ተቋቋመ። ይህ ህብረት በተቋቋመ በማግስቱ አንዱ ፈራሚ አባል ድርጅት የፈረመበት ቀለም ሳይደርቅ ለብቻው ወጥቶ መግለጫ ሰጠ። ይህ ድርጅት መሪ ለኢትዮጵያ ህዝብ የዲሞክራሲ መብት መከበር እታገላለሁ፣ የገፈኛውን የዘረኛውን ስርዓት የሚያራምደውን መንግስት እቃወማለሁ የሚል ድርጅት ህብረቱን አፍርሶ ሲሄድ ግለሰቡ ብቻውን በግል አመለካከቱ እንዳልሆነ ጽኑ እምነት ነበር። በኋላም በግልጽ ሊረጋገጥ ችሏል። ሌላኛው ሁለተኛው ፈራሚ ድርጅት ህብረቱ የሚያቋቁማቸውን የድጋፍ ኮሚቴዎችና ቅርንጫፍ ጽህፈት ቤቶችን በመቃወም ራሱን አገለለ። ብሎም ለመጪው ምርጫ 97 ምዝገባ የምርጫ ቦርዱ ህግና ደንብ ምልሻሻል የተቃዋሚ ኃይሎችንም ባካተተ መልኩ ከመዋቀሩ በፊት ምርጫ መሳተፉ ሊሆን የሚችለው ውጤት መገመት እንደሚቻልና አሁንም ወያኔ አሸናፊ ሆኖ ሊወጣ ይችላል የሚለውን በመቃወም የምርጫ ህጉ ቢለወጥም ባይለወጥም ምርጫው እሳተፋለሁ የሚል አቋም ያዙ። ብሎም የቅንጅት የሚባል ህብረቱን የሚገዳደር መያድ በኢዲያፓ መያድና ቀስተደመና ደሚማሉ የሶስት ድዩ ቅንጅት ተፈጠረ። ወያኔ የህብረቱን ኃይል መክፈሉን አስተማማኝ መልኩ ማረጋገጡን ሲያምን በፊት ኢህአፓ ካለበት በምርጫ አይመዘገብም ያለውን ህብረትም በምርጫው ህግና ደንብ እንዲመዘገብ ፈቀደ። ይህን የሚያሳየው ወያኔ መንግስት ኢህአዴግ ህብረቱ በምንም መልኩ ሌላ ኃይል ተቃዋሚ ስላለበት ወያኔ ባሸነፈነት እንደሚወጣ በማረጋገጡ እንደሆነ ግልጽ ነበር አበዛን ጊዜ። እና ይሄም ሆኖ በአንድ በኩል ቅንጅትና በህብረቱ በተቃዋሚ ወያኔ ሆነው ዘመቻው ተጀመረ። የምረጡን ዘመቻ ተጀምሮ በኢትዮጵያ የተለያዩ የሀገሪቱ ክፍል በመጓዝ ህዝባዊ ስብሰባዎችን ሲያካሂዱ በቅድሚያ ህብረቱ ነበር ከአዲስ አበባ ውጪ የምረጡን ቅስቀሳዎችን የጀመረው። ትዝን ከሚሉኝ የህብረቱ ስራዎች በባህር ዳር የተጠራው የስብሰባ ላይ የህብረቱ መሪዎች ዶክተር መራራና ዶክተር በየነ ጴጥሮስ የፓርቲያቸውን ለወደፊቷ ኢትዮጵያ ሰንቆ የተነሳውን አላማና ፕሮግራሙን አስረድተው ሲጨርሱ ለጥያቄና መልስ በተሰጠው ሰዓት አንድ በእድሜያቸው ገፋ ያሉ አባት በመጀመሪያ ያቀረቡላቸው ጥያቄ የፕሮግራማቸውን አላማቸውን ትክክለኝነት ወይም ደግሞ ታማኝነት ሳይሆን የመሪዎቹን ቆራጥነትና ቁርጠኝነት እንዲስሉ ነበር የጠየቁት። እኛ ከቆረጥን ውለና አድረናል ያጣነው ቆራጥ መሪ ነው እናንተ ለመሆኑ ቆርጣችኋል እስከመጨረሻው ለመጓዝ ነበር ያሉት። የኛ አባት ስጋትና ጥርጣሬ ያለ ምክንያት አልነበረም። በመጨረሻውም እኛ አባት የፈሩት ነው የሆነው። ለአመት ስንጡን ሰንቆ ጦሩን ሰብቆ ቁጥነቱን አረጋግጦ ለምድር አንቀጥቅጡ ለሙት ከተማ አድማ የተዘጋጀውን የኢትዮጵያ ህዝብ ትግል ከመምራት ፋንታ ሸብረክ ብለው በዛ በጣም ወሳኝ በሆነች የጊዜ ቅጽበት ያንን አገር አቀፍ የሙት ከተማ አድማ እንዲሰረዝ በቴሌቪዥን ወጥተው መግለጫ ሰጡ። በኢትዮጵያ ህዝብ ላይም ከዛ የሙት ከተማ አድማ የክሽፈት በኋላ የመጣውን የወያኔ የበቀል ግፍ በህዝብ ላይና በሀገር ላይ እንዲወርድ እድሉን ሰጡት። ብሎም ለዛሬው የሀገራችንን የመኖር ያለመኖር የፖለቲካ የኢኮኖሚና የማህበራዊ ውጥንቅጥ ውስጥ እንድትወድቅ አድርጓል። እነዚህ የፖለቲካ ተዋናዮች አሁንም በተቃዋሚው ጎራ ተሰልፈው አሁንም ድርጅት ጦር አመጽ ግንባር ውህደት በየመንፈቁ እየቀያየሩ የህዝብን ትግል እያሳከሩ መኖሩን ስራይ ብለው ቀጥለውበታል። እነዚህ ድርጅቶች እንደመር በሚፈልጥ በአዲስ አበባ በተጠራቀሙበት ከተማ የሹመኛው ቡድን ጽንፈኞችን አድራይቱና አስተጥቆ ሰላም በጠየቁ የአዲስ አበባ ወጣቶች ላይ የግድያ የአፈናና የስም ማጥፋት የግፍ ዘመቻ ሲያካሂድ በቡራጁ ጽንፈኞች ነዋሪዎችን በገንጀራ በቆንጆራ በጦር ሲበዱ ድምጻቸው አልተሰማ። በህዝብ ላይ የሚፈጸመው የእብሪተኞች ግፍ በርክቶ ህዝብ የዚህን የውሸት ለውጥ አራማጅ ውሸታን ኢትዮጵያዊነት ሱስ ነው ባዮች ውሸትን አውግዞ የአመጽ ዝግጅቱ በየአካባቢው ሲስተጋባ የድጋፍ ካቡ በግልጽ እየተናደ መጥቶ ሹመኛው በመከላከል አውድ ውስጥ ሲወርቅ እነዚህ የህዝብ ትግል አክሻፊ ሊቃን ውህደት ግንባር በሚል የተለመደ ዲስኩርና የፖለቲካ ፕሮግራም አሮጌን በአዲስ ወረቀት ጠርዘው አሁንም ብቅ ብለዋል። አረ ለመሆኑ እነዚህ ሰዎች እስከመቼ ነው በህዝብ ላይ እየቀለዱ መኖር የሚችሉት? ቅንጅት በተና እስከ አስመራ ሁለገብ ትጥቅ ትግል እወጃና በሰሜን ኢትዮጵያ የጎበዝ አለቆችን የተደራጀ ህዝባዊ አመጽ የማፍሸፍ ዘመቻና አሁን ደግሞ በኢትዮጵያ መዲና ተቀምጦ አገራችን ኢትዮጵያ በጽንፈኞች ስትታመስ የውሸት የዜግነት መፈክር አንግቦ በሐቅ የኢትዮጵያዊነት ትግል በመከፋፈልና በንትርክ ፖለቲካ ውስጥ ታጋዮችን መጥመጥ ከፍተኛው ዝምብርን ኩከትን በመፍጠር ስራ ላይ በመሰማራት በአንድ ቆሞ ይህንን ዘረኛ ስርዓት እንዳይደመሰስ እንቅፋት እየሆነ ይገኛል። የኢትዮጵያ ህዝብ ሆይ ከእንግዲህ አስመሳዩን ታጋይ ቅጥረኛውን ሆዳሙን ሐቀኛው በተጓዝ ካቸው የትግል ውጣውረዶች በበቂ አይታቸዋል የሚል ግምት አለ። ከእንግዲህ ወዲያ ያንተ ውሸታሙን አስመሳዩን ሌባውን ቅጥረኛውን ከሐቀኛው መለያ ተግባር ብቻ ነው። ስትደማ አብሮህ የሚደማ ስትሰደድ አብሮህ የሚሰደድ ስትታሰር አብሮህ የሚታሰር ስትፈናቀል አብሮህ የህመመን የሚታመም እንጂ የሐሰት የውሸት ዲሞክራሲ የውሸት ኢትዮጵያዊነት ዲስኩር የውሸት የዜግነት ፖለቲካ አራማጅ መዝሙር እንዳልሆነ ሊረዱት ይገባል። በርግጥ ኢትዮጵያ የብዙ ብሔር ብሔረሰቦች አገርነቷ ሀቅ ነው። እነዚህ ብሔር ብሔረሰቦች ማንነታቸው በማንነታቸው ሲደርስባቸው የነበረውን ጭቆና በደልና ስቃይ በመቃወም ለዲሞክራሲ መብታቸው መከበር ለፍትህ መረጋገጥ የሚያደርጉትን ትግል ምንጊዜ እንደሆነ ያባ የሚያምንበትና በኢትዮጵያ ሉዓላዊነትና አንድነት ላይ የተመሰረተ የኢትዮጵያን ህዝብ የዲሞክራሲ ትግል ይደግፋል። ይሃባ በብሔር ተደራጅተው ለብሔራቸው መብት መከበር በኢትዮጵያ አንድነት ላይ የማይደራደሩበት ግልጽ የሆነ አቋም ካላቸው ድርጅቶች ጋራ በጋራ ለስር ነቀል ለውጥ ጥሪውን በተደጋጋሚ ሲያስተጋባ እና አሁንም ጥሪውን ሳይሰለች ህሊና ላለውና የሚሰማ ጆሮ ላለው ተቃዋሚ ድርጅት ግለሰብ አክቲቪስት ኢትዮጵያዊ ለሆነ ዜጋ በሙሉ ጥሪውን ያቀርባል። ዛሬ የኢትዮጵያ ህዝብ የሚፈልገው ችግሩ ተግባራዊ ምላሽ የሚሰጥ ኃይል ነው። የሚፈልገው የፖለቲካ ዲስኩር አፍትሟል። በባዶ ዲስኩሮች ጆሮው ደምቋል። ከመጨረሻው ኢትዮጵያዊነት ሱስ ነው ከሚለው እስከ መደመር አሁን የመደመርም የኢትዮጵያዊነት ሰላንትም መለቻው ተግባር ብቻ ነው። የኢትዮጵያ ህዝብ ምን ጊዜም ቢሆን በመሪዎቹ በብሔር ማንነታቸው ምንም አይነት ችግር የሌለበት ለመሆኑ የጥንት ታሪኩን ተመልክቶ የህልና ፍርዱን መስጠት ይችላል። ቀደም ሲል የኢትዮጵያ ህዝብ የቀዳማዊ አጼ ምኒልክ የሰጣቸው የድጋፍ በማንነታቸው ላይ ምንም ጥያቄ ያልነበረው ነበር። የኃይለ ሥላሴንም መንግስት እንደዚሁ። የኃይለ ሥላሴም በኋላ ከአብዮት ሲፈነዳ የኢትዮጵያ ጦር ኃይሎችና የኢትዮጵያ ህዝብ ለጀነራል አማን አንዶም የለገሰው ድጋፍ በማንነቱ ላይ ጥያቄ የነበረው አልነበረም። ከነ ጀነራል አማን በኋላም ብርጋዴር ጀነራል ተፈሪ በንቲም የተሰጣቸው ድጋፍ የመጡበትን ቢሄድ ጥያቄ ውስጥ ያስገባ ሳይሆን በኢትዮጵያዊነታቸው ላይ ብቻ ያተኮረ ድጋፍ ነበር። አሁንም ሹመኛው የኢትዮጵያን ህዝብ ድጋፍ የተቸረው በሃይማኖቱ ወይም ደግሞ በብሔሩ ማንነት ላይ ያተኮረ ሳይሆን ኢትዮጵያ ብሎ በኢትዮጵያዊነትን መስመርና መደመር የሚለውን የማጭበርበሪያ ቃል በጥንነት ወስዶ እንጂ። ዛሬ የኢትዮጵያ የምትፈልገው ለብሔርም እኩልነት የሚታገሉ፣ ለሃይማኖት እኩልነት የሚታገሉ፣ ለጾታ እኩልነት የሚታገሉ በአጠቃላይ በኢትዮጵያ ዲሞክራሲ ፍትህ እኩልነት የተረጋገጠባት ኢትዮጵያ አንድነቷ የተጠበቀ ኢትዮጵያ ሰላሟ የተሟላ የተጠበቀ ኢትዮጵያ የህዝቦች ከቦታ ቦታ በመላ አገሪቷ ግዛት ውስጥ ተዘዋውረው የመስራት ሀብት የማፍራት በተሰመሰቶ የመኖር መርታቸው የተረጋገጠባት ሀገር ለመፍጠር ያለው አማራጭ ሁላችንም የሀገራችንን ሉዓላዊነትና አንድነቷን ጠብቀን ለፍልነቀል ለውጥ ስንታገል ብቻ ነው ብሎ ይሐባል ያቁናል። የኢትዮጵያ ሉዓላዊነትና አንድነት መጠበቅ ብሔር ብሔረሰቦች አካባቢያቸውን አውቶኖሚ የሚገፍ ቋንቋ ባህላቸውን እንዳያዳብሩ የሚያግድ ሳይሆን የበለጠ የሚያጎለብት ቋንቋቸውን እንዲያዳብሩ ህዝብን ያገሩ ባለቤት የዲሞክራሲ ተጠቃሚ የሚያደርግ አካባቢያዊና ብሔራዊ ድጋፍንና የምርምር እድሎችንም የሚያጎናጽፍ የበለጠ ሰላምና የልማት እድልን የሚፈጥር እንጂ አንዳንድ ጽንፈኞች እንደሚያስቡት የጥንቱን አሃዳዊ ስርዓት ነው መስረት ነው የሚሉት ሐሰትና ከንቱ መሰረተ ቢስ ፕሮፓጋንዳ ነቱን እናረጋግጣለን። የጥንቱን ስርዓት ለማምጣት ነው የሚሉት ጠባቦች ጽንፈኞች እነሱ ራሳቸው ከነበረው ስርዓት ጋራ ተቃቅፈው በርታግፋበት በጨቋኙ ስርዓት ዳንክራ ሲረፉ በውጭ ሀገር ሲነሸነፉ እኛ አይደለንም እንዴ? ዳቦ ለተራበው መሌት ራራሹ የሴቶች መብት ይከበር፣ የሃይማኖት እኩልነት ይከበር፣ የብሔሮች እኩልነት ይከበር፣ የላባደሩ ደሞዝ ይስተካከል የሚለውን መፈክር አንግበን በየአደባባይ ስናስተማና በአጽው የጸጥታ ኃይል ሲደበደብ ሲሳደድ የነበር ነው። ታግለን የጣልነውን ጠላት የናስናፍቀን ምንም አይነት ሁኔታ የለም፣ ሊኖርም አይችልም። የኢትዮጵያ ህዝብ የሚታገለው ለዲሞክራሲ፣ ለፍትህ፣ ለሰላም፣ ለተሻለ የማህበራዊ ኑሮና ለተሻለ የኢኮኖሚ ስርዓት እንጂ ከአንድ ጽንፈኛ ወደ ሌላ ጽንፈኛ ለግፈኛ ዳረጎት ለመሆን አይደለም። ይልቅስ አሁንም በድርጅት ላይ ድርጅት፣ በግንባር ላይ ግንባር፣ ግንባታው ቆሞ እና ቆም ብለን እናስተውል። ዛሬ የሚፈለገው ተግባር ነው። የህዝብን መብት፣ የሀገርን ሉዓላዊነት የሚያስከብር የተግባር እንቅስቃሴ እንጂ የታማኝ ተቃዋሚነት ድግስና ዳንኪራ ጊዜው አክትሟል። በጉንጭ አልፋ ክርክር በፌስቡክና በሬዲዮ ዲስኩሩ ዘበኑ አክትሟል። ፌስቡኩም ሬዲዮኑም የተግባር እንቅስቃሴዎችን የህዝብን ቀጥተኛ ተሳታፊነት የሚያጎለብቱ የሚያሰሩ እንቅስቃሴዎችን ማበረታታት የህዝብ ለህዝብ ወንድማማችነትና እህትማማችነትን ማራመድ በህዝቦች መካከል ሰላም መስበክ በህዝብ መብቱ መከበር ለሰላሙ መረጋጋት ትግሉን አጠንክሮ እንዲታገል መቀስቀስ ህዝብን በሁሉም ደረጃ ያሳተፈ ጊዜያዊ የሽግግር መንግስት እንዲቋቋም መታገል አንድ ግልጽ ሊሆን የሚገባው ሀቅ አለ። ይህም ሹመኛው የሚመራው መንግስትም ሆነ ይህንን የሹመኛውን መንግስት የሚደግፍ ኃይል የምር በኢትዮጵያ ህዝብ የዲሞክራሲ መብት መከበር፣ ለፍትህ መረጋገጥ፣ ለሀገር ሉዓላዊነትና ለዓለምነት መከበር ለሀገሪቷ ሰላም መስፈን የሚተገል ከሆነ ደጋፊዎችም ለነዚህ ዓላማዎች መሳካት ከሆነ ይህንን መንግስት የሚደግፉት የዲዛዊ ህዝባዊ መንግስት መመስረት የሚያስፈራቸው ሳይሆን የሚያስከብራቸውና በህዝብ ዘንድ ደረታቸውን ነፍተው የሞራል ልዕልናቸውን ከፍ የሚያደርጉበት ሰብአዊነታቸውንም የሚያስመሰክር የህዝብ ባለውለታ ያደርጋቸዋል እንጂ የሚያስፈራቸው ፈጽሞ ሊሆን አይችልም። የደቡብ አፍሪካን የመጨረሻውን የአፓርታይድ መንግስት ማስታወሱ ለግንዛቤ ጥቅምታ አለው። በተሳሳተ መንገድ አይንን ጨፍኖ መንጎዱ መከራን ከማራዘም በላይ ዞሮ ዞሮ ከውድቀት አያድንም። ነገር ግን መከራን ባጭሩ ማቆም ጠቃሚና ብልህነት ነው። ስለዚህ አሁንም ስህተታችንን በጊዜ አርመን ትክክለኛውን መንገድ መርምረንና አጤነን በአንድነት ተደራጅተን አገራችንን ከውድቀት ህዝባችንን ከመከራ መታደጉ የእያንዳንዱ ኢትዮጵያዊ የሞራል ግዴታው ሆኖ ቀርቧል። ስለዚህ ለዚህ እውነታ በኢትዮጵያዊነት በአንድነት እንቆም። የህዝብን መብት የሀገርን ሉዓላዊነት በጋራ እናስከብር። ኢትዮጵያ በልጆቿ አንድነት ትግል ለዘላለም ተከብራ ትኖራለች። ድል ለኢትዮጵያ።
ወያኔ ቋጠረውን ለመፍታት ኢትዮጵያዊ ሆኖ መደራጀትን ይጠይቃል። በጎሳ በጎጥና በሃይማኖት ህዝብን መከፋፈል የወያኔ ስራ ነው። ዘመኑ ሁላችንም አንድ ሆነን ለአንድ ህዝብ ለአንድ ሰንደቅ ዓላማና ለአንድ ሀገር የምንታገልበት መሆን አለበት። አንዱ በጎጥ ሲነሳ ሌላው በጎሳ ራሱን መናጡ ግን ወያኔ በሰራው ስራ እየተፈራ እንዲቀጥል የሚረዳ የሙኞች ጉዞ ነው። ከጅ አይሻል ዶማ የጎሳም ሆነ የጎጥ የፖለቲካ ያው የጓሮ ጨዋታ ነው። ዛሬ በተለይም ደግሞ በውጭ ሀገር የሚኖሩ ዜጎች በፓርቶክ በፌስቡክ እና በመሳሰሉት ማህበራዊ መገናኛ አውታሮች እርስ በርሳቸው መናቆር ብቻ ሳይሆን የጎሳን የጎጥ ፖለቲካን በማናፈስ ለአንድነት የሚዋጉትን ሲያወግዙ ማየት በጣም እየወረደና የሚያሳፍር ወያኔያዊ ቅኝት ነው። የዛሬውን አድርገውና ያ ትውልድ ለሀገሩ ብሎ ራሱን አሳልፎ የሰጠ አስተምሮ ላሳደገው ህዝብና በአጠቃላይ ለሰው ልጅ ክብር መብትና ነጻነት መስዋዕት የሆነ ብርቅዬ ትውልድ ነበር ነው። ያ ትውልድ በተለይም ደግሞ በኢሃፓ ጥላ ስር ሆኖ የታገለው ክፍል የራሱን የግል ጥቅምና ፍላጎት ችላ ብሎ ለብዙሃኑ ለተበደለው ህዝብ አድልቶ ፋኖ ተሰማራ ብሎ ሲነሳ በዘር በቋንቋና በጎጥ ፖለቲካ ከሰከሩት ጠባቦችና ለስልጣን ከቋመጡት ባንዳ ምሁራን ሁሉ ላቅና ዘለግ ያለ ኢትዮጵያዊ አጀንዳ ይዞ ነበር የተነሳው። ታዲያ ዛሬ የዚያን ትውልድ ታሪካዊ ሚና ለማንኳሰስ የሚጥሩ ግለሰቦች እነማን ይሆኑ? ለምንስ ይሆን የዚያን ትውልድ መነሻና መድረሻ ለራሳቸው ርካሽ የፖለቲካ ፍጆታ በሚጠቅም መልክ አጣመውና አወላግደው የሚያቀርቡት? አረ ለመሆኑ በዚያ ዘመን የት ነበራችሁ? ያቀረባችሁት አማራጭስ ምን ነበር ተብሎ ቢጠየቁ መልሳቸው ምን ይሆን ነው ጥያቄው? ያ ትውልድ በተለይም ያባን ድርጅት ያጥሩን የደርግን የወያኔን ጨቋኝ ስርዓቶች ሁሉ ሳይለሰልስ ሳያጎብድድና ደከመኝ ሳይል በጽናት ሲዋጋ ዛሬ ድርጅቱን እየተቹ ያሉ ሁሉ ደግሞ በአንድ ምክንያቱን በሌላው ለሶስቱ ስርዓቶች ያደሩ ወይንም ሁሉም ነገር ችላ ብለው የራሳቸውን የግል ኑሮ የኖሩ መሆናቸው ነው። እንጠያየቅ ካልን ሂሳብ እናወራድ ካልን የሞራል ጥያቄ ካነሳንና የእውነት መለኪያው ምን ይሆን ካልን መዘዙ ብዙ ነው። መሰናክሉን ሁሉ አልፎ በጽናት ቆሞ ለተወለደባት ሀገርና አብራኩ ተፈጥሮ ላደገበት ህዝብ ራሱን ቤዛ ያደረገ ማን ይሆን? ዛሬስ ማን ነው በጽናት ቆሞ አገራችን ኢትዮጵያን ከወያኔ ተምች ነጻ ለማውጣት እየታገለ ያለው? እንጠያየቅ። ሌላው ያ ትውልድ በተለይም ደግሞ ኢሃፓን ከሌሎች ልዩ የሚያደርገው በአፍ ሳይሆን በስራ በመምሰል ሳይሆን በመሆን በማስመሰል ሳይሆን በተግባር በተጨባጭ በስብጥሩና ባወቃቀሩ ኢትዮጵያዊ ሆኖ መደራጀቱ ነው። በይዘቱም ሆነ በቅርጹ በአይነቱም ሆነ በአደረጃጀቱ ሰፊና ኢትዮጵያዊ ሆኖ መደራጀቱ ማለት ሙሉና ኮከበ ድምድም ኢትዮጵያዊነትን የሚያንጸባርቅ የኩራት ቋት ነው ማለት ነው። ማንነታቸውን ጥርጣሬ ውስጥ ካስገቡት የስነ ልቦና ቀውስ ሰለባ ከሆኑት ጸረ ኢትዮጵያ ግለሰቦች ስብስቦችና የጎሳ ድርጅቶች ሁሉ የሞራል ልዕልናው ላቅ ያለና ያለ ባለቤቱ አይነድም እሳቱ እንዲሉ ማንነቱ ኢትዮጵያዊነቱ መሆኑን በደሙ እየጻፈ የቀጠለ ወለም ዘለም ሳይል ለመጣ ለሄዶ ሳያጎበድድ መርሁን እንደሸቀጥ በነዋይ ሳይለውጥ አቅጣጫውን ሳይስት ቃሉን ሳያጥፍ ኢትዮጵያዊነትን እየተከላከለ የቀጠለ ድርጅት ነው። አረ ለመሆኑ ኢትዮጵያን ለማፈስ በጠባዎችና በተገንጣዮች የተቀመረውን የወያኔን ህገ መንግስት ያልተቀበለ ብቸኛ ድርጅት ማን ይሆን? ወያኔን እንደ መንግስት ከመቀበል አልፎ ዲሞክራሲያዊ መንግስት ከማስመሰል በወያኔ ምርጫ ዙሪያ ሲቸረቸሩ የወቀሰና ለወያኔ ውጭ ጌቶች ሽፋን አትስጡ ሲል የመከረው የነበረው ድርጅት ማን ነበር? በቀቢሰ ተስፋ ገና ዘንቦ ተባርቆ ከአምስት ወይንም ከስድስት ምርጫ በኋላ ወንበር ይደርሰናል በሚል ስለት ሲባዝኑ የነበሩ ድርጅቶች መሪዎችን አትተቹ ሲሉ የነበሩት ሁሉ ዛሬ ተመልሰው ኢሃፓን መተቸት ይችላሉ? ባጭሩ ኢሃፓ እንደ ድርጅት ያ ትውልድ እንደ ትውልድ የጎሳ ስንክሳር ይዞ ከተነሳው ጠባም መንጋ ሁሉ የተለየ እርሙን በልቶ ካደገው ጸረ ኢትዮጵያ ተገንጣይና አጎብዳጅ ሙሁር ሁሉ ላቅ ያለ ኩሩ ኢትዮጵያዊ ነው። ያ ትውልድ ብዙ ፈተና ቢገጥመውም ወሳኝና ፈታኝ ሁኔታዎች ባጋጠመ ቁጥር ጥለውት የሚወጡ ካድሬዎች ቢበዙበትም ማጠፊያ ባጠረበት ቁጥር ውሃ በቀጠነ ቅራሬ የሚያወዙ ወላዋይ ግለሰቦች ቢያጋጥሙት ህልውናውን ጠብቆ ብንቀጥልም ጠጅንን ብሎ ትግሉን የቀጠለ ኢትዮጵያዊ ኃይል ነው። ለዚያም ነው አፈገፈግን እንጂ አልሸሸንም፣ አንቀላፋን እንጂ አልሞትንም፣ ጊዜ ያመጣውን ጊዜ ሽሯል በሚል ፈሊጥ ግን እጃችንን አጣጥፈን በፍጹም አልተቀመጥንም ብሎ ጊዜው ሲያመች አለና ያለው። ተወደደም ተጠላም ጊዜውን ጠብቆ ወስታኝና ፈታኝ በሆነው ቦታና ሁኔታ አለና የሚል ድምጽ እየሰማን የጠላት ኃይል ሚዛኑ ሲያየልና ሲጫንን ማፈግፈግ እንደገና ተጠናክሮ ህዝባ ያመጥ ማደራጀትና ጠላትን መፋለም ዘመን የማይሽረው የትግል ስልት መሆኑ መታወቅ አለበት ብሎናል። በወያኔ የምርጫ ባልትና ጋራ ዙራ እያማረቱ በሰላማዊ ትግል ስልትስም ህዝብን ማማለልና ወጣቱን ከቁም ነገር በማዘናጋት አሉታዊ ሚና ሲጫወቱ ለቆይት ግለሰቦች ስብስቦችና ድርጅቶች ሁሉ የምንለው ነገር ቢኖር ባጭር ታጥቆ ወኔውን ሰንቆና አሻፈረኝ ብሎ የተነሳውን ወጣት ተባብሩት ወይንም መንገድ ልቀቁለት። ዛሬም እንደተናምትናው ይህ አዲስ ትውልድ የጎሳ ፖለቲካ ኩርማን የጎጣ ፖለቲካ ሲሶ የሃይማኖት ፖለቲካ ግማሽ አፍራሽ መሆናቸውን ተገንዝቦ አንድነቷን ብሔራዊ ክብሯ ለተከበረችው ሙሉ ኢትዮጵያ እየታገለ ይገኛል። ታዲያ በጎሳ በጎጥና በሃይማኖት አንለያይም ሁላችንም አንድ ነን ኢትዮጵያዊ ነን የሚለው መንፈስ የማን ይሆን? የሻቢያ፣ የኦነግ፣ የወያኔ፣ የነጅዋር ወይስ ሳይጠሯቸው አቤት ሳይልኳቸው ወዴት በሚሉት ዘመን አመጣሽ የፖለቲካ ቀበኞች? መልሱን ለባለቤቱ ለኢትዮጵያ ህዝብ ተተናፋል። ከ82 በላይ የሚሆን ቋንቋ በሚነገርባት ሀገር የጎሳ ፖለቲካ ሆኖ መነሳት ዋልታና ማገር ሆነው አገራቸው ኢትዮጵያን በገነባት ሌሎች 82 ቋንቋ ተናጋሪዎች ወገኖች ላይ ጣትን መቀሰር አይሆንም? ምን የጎጥ ፖለቲከኛ ሆኖ መነሳት ያው አልሸሹም ፈቀቃሉ አግላይነት አይደለም? ቴዲ አንድ ለናቱ ሺለ ጠላቱ ያፈረሰውን የዘመነ መሳፍንት ስርዓት አይነት ለማምጣት እንደመታገር አይቆጠርም? ሁኔታውን አጋጣሚውን በመጠቀም የተነሳሳውን የትግል ስንት በራሱ ቀይቶ ስልጣን ላይ ቁጥ ለማለት የሚፈልገው ራሱን ሊቅ ነኝ የሚለው የህብረተሰብ ክፍል ነው ወይስ በተወለደበት ቀይ ባደገበት ሀገርና በማንነቱ ላይ የመጡትን የጎሳ ተምቾች ላይ ተኩስ የከፈተው ሰፊዝ? ጎንደር፣ ወለጋ፣ ወዘተ ብለህ ስትደረግ አንድ ጎጥ 14ቱ አንዱን ተጣረው እንዲቆሙና ተከፋፍሎ እንዲናቆሩ ማዘጋጀት አይደለም? በሃይማኖት ተደራጅቶ ከኔ እምነት ወይንም ከኔ ሃይማኖት ውጪ መኖር አይችልም በሚል ፈሊጥ ሙስሊሙ ለብቻ ክርስቲያኑ ለብቻ ግማሽ ለግማሽና መሳ ለመሳ ተከፋፍሎ መፋለምስ ለሀገር አንድነትና ለህዝቧ ለዋላዊነት ይጠቅማልን? ባጭሩ በጎሳ በጎጥና በሃይማኖት መደራጀትና መናቆር ጸረ አንድነት ጸረ ሰላምና አፍራሽ የፖለቲካ ቅኝት ናቸው ማለት ነው። በጎሳ በጎጥና በሃይማኖት መተፋፈሉን ትተን ዛሬም እንደዚያ ትውልድ እንዳያት ቅድማቶቻችን በአንድ ላይ ቆመን ለአንዲት ኢትዮጵያ መታገል መቻል አለብን እንላለን።